ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ጥር 25 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ጥር 25 ቀን 427 ቀናት አለፋቸው። ወጣቶቹን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በሀገራችን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የመጀመሪያው የፖለቲካ ፓርቲ ነው። ከመስረታው ጀምሮ መታገያ መፈክሮችን እንዲሁም ወቅታዊ ጉዳዮች ላይ የፖለቲካ ተነታኒዎችንና ለተቃዋሚዎችም አማራር በመስጠት እስካሁን ህልውናውን ጠብቆ ቆይቷል። ከአመሰራረቱ ጀምሮ ከውስጡ የወጡ አንጃዎች በሚፈጽሙት ክህደት ከፍተኛ የህይወት መስዋዕትነትን ከፍሏል። በደርግም በወያኔም አሁንም በተንዘላዘለው የወያኔ ቀጥያ አገዛዝ ወቅት ወያኔ እህደን በአዴንን ይዞ የኢሃፓ ወራሽ ነን የሚሉ መደዴዎችን ለማወናበጃ ለመጠቀም ሞክሮ ውርደትን ተከናንቧል። አሁን ደግሞ ፍጹም አይን ያወጡ ጠቅላይ ሚኒስትሬን አገኘሁ ያሉ የጃጁ ተጎንባሾች ስሙንና አርማውን ይዘው የኮሎኔሉን ዘረኛ አገዛዝ ደጅጠኞች ሆነዋል። ለምን ግብ? የህዝብን ትግል ለመጎተት። በቅድሚያ አገር አይጠላም ህዝብ አይኮረፍም በሚል ርዕስ ከዝግጅት ክፍላችን የቀረበውን የዕለቱን ሐተታ እናሰማለን። በማስከተልም የወደቀን አንሳ የሞተን አትርሳ በሚል ርዕስ ከዝግጅት ክፍላችን ከዚህ ቀደም ቀርቦ የነበረ ጽሑፍ፣ ከዚያም የድሮዎቹ የፖለቲካ ደላሎችና የአሁኑ አክቲቪስቶች በሚል ርዕስ የቀረበውን ጽሑፍ እናሰማለን። በመጨረሻም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የመጋቢት ወር 2011 ዓመተ ምህረት እትም ስር ነቀል ለውጥ በሽግግር ሂደት በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
ከጎንደር በጉልበት ተወስዶ የትግራይ ግዛት እንዲሆን በተደረገው አካባቢ በጦርነት ምክንያት ምርት በመቋረጡ ኢትዮጵያ የውጭ ንግድ በወር 40 ሚሊዮን ዶላር የምታገኘውን ገንዘብ እንዳጣች ከንግድና ኢንዱስትሪ ሚኒስቴር የተገኘው መረጃ ይገልጻል። በአካባቢው ሳሊጥ ወርቅና ጥጥ ዝመረትበት የቆየ ሲሆን ይህም በአማካይ በወር 40 ሚሊዮን ዶላር የውጭ ምንዛሪ ያስገኝ እንደነበር ተጠቅሷል። በአሁን ወቅት አብዛኞቹ የልማት ተቋሞችና ፋብሪካዎች የተጎዱ በመሆናቸው ጠግኖ የማስተካከል ወደነበሩበት ለመመለስ ጊዜ እንደሚወስድ ባለሙያዎች ይናገራሉ። በሌላ ዜና በትግራይ በሁለት ካምፕ የነበሩ ከ20ሺ በላይ የኤርትራ ስደተኞች የት እንዳሉ እንደማይታወቅ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ገልጿል። ሂትሳትና ሽመልባ ከተባሉ ሁለት ካምፖች ውስጥ ተሰውረዋል የሚባሉት እነዚህ ስደተኞች ጦርነቱ በአካባቢያቸው ሲከሰት ወደ ተለያዩ አካባቢዎች እንደሄዱ ይገመታል። ከነዚህ ውስጥ ከ3000 የሚሆኑ ወደ ማይ አይኒ ወደ ተባለው ካምፕ የመጡ መሆናቸው የተረጋገጠ ሲሆን ቁጥራቸው ያልታወቀ ስደተኞች በሻቢያ ወታደሮች ተጠልፈው ወደ ኤርትራ ተወስደዋል የሚል ጥርጣሬም አለ። በቅርቡ ወደ ስፍራው የተጓዙት የተባበሩት መንግስታት ድርጅት የስደተኛው ድርጅት ኮሚሽነር በትግራይ የሚገኘው የሰብአዊ እርዳታ ጉዳይ አሳሳቢና አስቸኳይ ነው ካሉ በኋላ በትግራይ ያለ ስለተባለው አስገድዶ መድፈርና ሌሎች የሰብአዊ መብት ጥሰቶች አገዛዙ በአስቸኳይ የማጣራት ተግባር እንዲያከናውን አሳስበዋል። በመተከል ዞን የተፈናቃዮች ቁጥር ከ400000 በላይ መሆኑን የቤንሻንጉል ጉሙዝ የአደጋ ስጋት ስራ አመራር ኮሚሽን ገልጿል። ስደተኞች በተለያዩ ቦታዎች የተጠለሉ ሲሆን በአንድ በኩል ወደ መጠለያ የሚያስገቡ መንገዶችና ባለመኖራቸውና ያሉትም ምቹ ባለመሆናቸው በሌላ በኩል በጸጥታ ችግር ምክንያት የትራንስፖርት ባለንብራቶች የእርዳታ ቁሳቁሶችን ወደ ቦታው ለማቅረብ ፍላጎት ባለማሳየታቸው ለተፈናቃዮቹ በቂ እርዳታ እየተደረገ እንዳልሆነም ተነግሯል። በሌላ ዜና ከመተከል ዞን የሸሹ አሸባሪዎች በሆሩ ጉድሩ ወለጋ አሁንም በየለቱ ንጹሃን ዜጎችን እየገደሉ መሆናቸውን የአካባቢው ነዋሪዎች ለዜና ተቋሞች ገልጸዋል። ከቤንሻንጉል አምልጠው ጫጮ ከመባል ጫካ ውስጥ ምሽግ ሰርተው ተቀምጠዋል የሚባሉት እነዚህ አሸባሪዎች ከጥር 14 እስከ 17 ባሉት ቀናት ብቻ በሆሩ ጉድሩ ወለጋ የተለያዩ ወረዳዎች ውስጥ ከአስር ሰዎች በላይ መግደላቸውን ነዋሪዎቹ ተናግረዋል። አሸባሪዎቹ በጫጮ ጫካ ውስጥ መሆናቸውንና በዜጎች ላይ ግድያ ያካሄዱ መሆናቸውን በመግለጽ ነዋሪዎቹ ለአካባቢ ባለስልጣኖች በተደጋጋሚ ቢያመለክቱም ከአቅማችን በላይ ስለሆነ ምንም ልናደርግ አንችልም የሚል መልስ እንደተሰጣቸውም ተናግረዋል። በአካባቢው በተፈጠረው የጸጥታ ስጋት ከቤት ንብረታቸው የሚፈናቀሉ ዜጎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱም እየተነገረ ነው። በኢትዮጵያ የኤሌክትሪክ ኃይል ተጠቃሚ ያልሆነው ክፍል ከ60 ከመቶ እንደሚያልፍ ሲነገር ተጠቃሚ ነው የሚባለው አብዛኛው የከተማ ኗሪ እንኳን በኤሌክትሪክ መቆራረጥና ጥራት መጉደል ከፍተኛ ምሬት እያሰማ ይገኛል። ከችግሮች ውስጥ አንዱ ከጣሊያን ወረራ ጀምሮ የተዘረጉ የኤሌክትሪክ መስመሮችና አገልግሎት መስጫዎች ያለ ጥገና አድሳት መቆየታቸውና በማርጀታቸው ሲሆን ሌላው ደግሞ የኤሌክትሪክ ኃይል አከፋፋይ ጣቢያዎች በቁጥር አነስተኛ በመሆናቸው በመጨናነቅ የኤሌክትሪክ ኃይል እንዲቆራረጥ በማድረጋቸው መሆኑ ይታወቃል። የኤሌክትሪክ መስመሮችን ለመጠገንም ሆነ ንዑሳን ማከፋፈያዎችን ቁጥር ለመጨመር ጥረት እየተደረገ መሆኑ በተደጋጋሚ ቢገለጽም በአገዛዙ በኩል ትኩረት ያልተሰጠው ችግር በመሆኑ ህዝብን ያማረረ ይገኛል ተብሏል። በሱዳንና በኢትዮጵያ ድንበር አካባቢ ውጥረት መፈጠሩን አልጀዚራ የተባለው የዜና ተቋም ሰኞ ጥር 24 ቀን ባሰራጨው ዘገባ ግልጽ አድርጓል። የዜና ተቋሙ ከቅርብ ጊዜ ወዲህ ሁለቱም ወገኖች ወታደሮቻቸውን ወደ ወሰን ያስጠጉ መሆናቸውን ገልጾ ምንም እንኳን ውጥረቱን በውይይት ለመፍታት በሁለቱም በኩል ፍላጎት ያለ መሆኑ ቢነገርም ሁለቱም በሚያስቀምጧቸው ቅድመ ሁኔታዎች የሰላም ውይይት ሊካሄድ አለመቻሉን ዘግቧል። ውይይቱን ለማካሄድ ሱዳን በወረራ ከያዘችው ቦታ ወጥቶ ቀደም ብላ ወደ ነበረችበት ይዞታው ለመመለስ አለባት የሚል አቋም ኢትዮጵያ ስትወስድ፣ ሱዳን ደግሞ ያስኩት የራሴን መሬት ስለሆነ አለቀም በማለት አቋሟን በተደጋጋሚ እየገለጸች ትገኛለች። ሳውዲ አረቢያና የተባበሩት አረብ ኤሚሬትስ እንዲሁም የእንግሊዝ መንግስት ለማሸማገል ፍላጎታቸውን ቢገልጹም ያልተሳካላቸው መሆኑ ይነገራል። በሌላ ዜና የሱዳን የመስኖ ሚኒስትር ሰኞ ጥር 24 ቀን ለአውሮፓ ህብረት ተወካይ በሰጠው መግለጫ በሶስቱ አገሮች መካከል ስምምነት ሳይደረግ የአባይ ግድብን ሁለተኛው ሙሌት ሱዳን እንደማትቀበል አስጠንቅቋል። በተያያዘ ዜና ግብጻዊ አረብ ሊግ ዋና ጸሐፊ በሰጠው መግለጫ የአባይ ግድብን አስመልክቶ ከአንድ ወገን እርምጃ አውጥቶ ወደ ህጋዊና አስገዳጅ ሁኔታ መምራት አለበት በማለት ዝቷል። ዋና ጸሐፊው ይህንን መግለጫ የሰጠው ማክሰኞ ጥር 25 ቀን በካይሮ በተካሄደው በአረብ ሊግ ጠቅላላ ጉባኤ ላይ ሲሆን የአፍሪካ ህብረት ኮሚሽን ሊቀመንበር በስብሰባው ላይ መገኘታቸውም ታውቋል። የኢትዮጵያን ወክለው የሚደራደሩት ክፍሎች አስገዳጅ ስምምነት ውስጥ ለመግባት በኢትዮጵያ በኩል ፍላጎት እንደሌለ በተደጋጋሚ የገለጹ ከመሆናቸውም በላይ ስምምነት ተደርጎ አልተደረገ በሚቀጥለው ክረምት ሁለተኛ አባይ ግድብ ሙሌት የሚካሄድ መሆኑን በግልጽ ማስተውቀዋል። አድማጮቻችን ለለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ። አይጣላም ህዝብ አይቆረፍም ነገሩ ነው እንጂ ጩቤ ሰው አይገልም አይነት አባባል ነው። አገራቸውን ክደውና ጠልተው አደራድሩን የሚሉን የነ ሊንቾን መንጋ ይተናል። መንጫ ወይስ ምርጫ ያሉት ነፍሰ ገዳዮች ደግሞ ኢትዮጵያ ከኦሮሚያ ትውጣ ብለው በአደባባይ ሲያናፉም ሰምተናል። ኢትዮጵያዊነታቸው ራሱ በጥያቄ የሚገባው እነ ፍሬው ማአሾ ወይ ዳውድ ኢብሳ በግልጽ ድርቅ ብለው አገር ክደው ኢትዮጵያዊ አይደለንም አልነበርንም ሲሉ ሰምተናል። ወያኔና ጭፍሮቹ ዛሬ ተገልብጠውና ተበደልን ብለው የውጭ አገሩ የተቃውሞ ሰልፍ ሲያደርጉ በህዝብ ላይ ያላቸውን አስከፊ ጥላቻ ሊደብቁም ሆነ የኢትዮጵያን ሰንደቅ ዓላማ ማንቋሸሻቸውንም መተው አልቻሉም። የዩኒቨርሲቲ ተማሪ ሳለ ማን ነው ኢትዮጵያዊ የሚል አነጋጋሪ ግጥም ጽፎ የነበረው ኢብሳ ጉተማ እድሜው ሲገፋ በእውቀት ብልህ በመሆን ፈንታ ደድቦ ጣሊያን ኦሮሞን በቀኝ ሊገዛ ጥሩ ነበር እንዳለም አንረሳንም። ዛሬም በጫንቃችን ያሉት ኦሮሞ ከባህር ወጣ የሚሉ ጉዶች መሆናቸውን ታዝበናል። አገርንም ጠልተው ህዝብንም አኩርፈው ያሉ ናቸው። በተጨባጭ ደግሞ ወያኔዎች አማራና ኢትዮጵያዊን አክሩፉ ተብለው በኩርሲያ እንደገቡ ታዝበናል። ወቸው ጉድ ይላል የአገራችን ሰው ሲገርመው። ወቸው ጉድ የዘረኝነትን አገዛዝ ወንጀል 27 ዓመት ሙሉ እያነባን አይተነዋል። ምህረት የለሽ ጭፈራ ነው ያደረጉብን። አልበቃ ብሏቸው ማይካድራንም ፈጽመውብን ቤኒሻንጉልን በእርድ አሰማርተውብናል። በኤርትራ ስደተኞች ላይ በትግራይ የበቀል እርምጃም መውሰዳቸው በሰሞኑ ተጋልጧል። አፍቅሮ ወያኔ ያለው ሚሊሻቸው በትግራይ ህዝብም ላይ ግፍ በደል መፈጸሙ ታውቋል። የሚይዙት የሚጨብጡት ስለጠፋቸው በራሳቸው ህዝብም ሆነ በሌላው ባዕድ ጠላት ባሉት ላይ ወንጀል ፈጽመዋል እየፈጸሙም ናቸው። እነ አራርሳና ሽመልስ ጋቢሳ ደግሞ ልቦለድ ታሪክን አቅፈው አንኖሌናን ገበው የፈረደበትን አማራ ጠላት በሚል ነጋጠባ እየዘመቱበት ናቸው። እነ ኮሎኔልና ጭፍሮቹ ዋናው ጠላታቸው አሁንም ኢትዮጵያናት ኢትዮጵያዊ በሚሉት አማራ ላይም ነው።
ኢሃፓን ጣላት ብለው የሚረባረቡበት ኢትዮጵያዊ ስለሆነ ለኢትዮጵያ ስለቆመ ብቻ ነው። ወያኔ፣ ኦነግ፣ ጽንፈኞቹ፣ አረቦች ወዘተ ትላንትም ዛሬም ድርጅቱን ሊያጠፉ የጣሩት ካላቸው ጸረ ኢትዮጵያ ዓላማ ጋር ይህ ስምሪት የግድ ስለሆነባቸው ነው። ኢሃፓ አገሩን ቢሸጥና ለመጣ ባለነፍጥ ቢጎነበስ ኖሮ ዛሬ ባለበት ሁኔታ ባልተገኘ ነበር። ለሻቢያውም ለሶማሌውም ብንጎነበስ ኖሮ ዛሬ ገዢ እንጂ ተገዢ ተሳዳጅ ባልሆንም ነበር ማለት እንችላለን። ሐቁ ይህ ነው። ኮሎኔሉ ለስልጣን ሲበቃ እንደደርሱብህ በተባለው መሰረት ራቀን አገለለን እንጂ ለተራ ውይይትም አልጋበዘን። እንምጣ ብለው ችግር ባይከቱን ነው በመስመር የደረሰንም መልእክት። ይህን መገንዘብ የተሳናቸው ከእኛ በላይ አሳቢና ተቆርቋሪ ሆነው በተደጋጋሚ ለምን እጅ ሰጥታችሁ አትገቡም መርዘኛ ምክር ሳንጠይቅ ሲሰጡን ከርመዋል። ወዳጆች መጎንበስን ብትመርጡ ከቦሌም ቅሊንጦ ሳይደርሱ ነው በመኪና ውስጥ የሚጨርሷችሁ ሲሉ ቀና ጥቆማ ገለግተውናል። የታገልነው ለኦሮሞ ጠባብ ቡድን ለመስገድና ተገዢ ለመሆን አልነበረምና የሕዝብን መፈክርና መሰረታዊ ጥያቄ አሽቀንጥረን ጥለን እንደ አንዳንዶቹ ውዳቂ የክፍል ኃላፊ ወይም የሌለ ወደብ ሚኒስቴር ለመሆን ምንም ፍላጎት አልነበረንም የለንም። ኢትዮጵያን እኛ ላኮረፍንም ሌላ አገር የለንምና ቅንጦቱ አያመቸንም። ሕዝባችንን አልጠላንም። የምንጠላው ወያኔንና በሕዝብ ስም ኢሰብአዊ አገዛዝ የመሰረቱትን ነው። ኢትዮጵያዊነታችንን አደራድሩን የሚል ብልግና ካፋችንም አይወጣም። ስለታገልናቸው ስለተቃወምናቸው ማንነታችን እነሱ ከደርግ እስካሁን ሊሰርዙ ቢጥሩም አልተቀበልናቸውም። ኢትዮጵያ ከፋሽ ተቀመች አገራችን ናት። ተልካሻውን ጠላቷን ስታት ማዘናችንና የሞተልሽ ሳይሆን የገደልሽ በላ ማለት ብንገደድም አገር መጥራት መካድ የሚባል ቅሌት ዞርም የሚልብን አይደለንም። ሆኖ እንጂማ መድረክ ያዦች፣ አንቱ ተብዬዎች፣ ሙሴ ተብዬዎች፣ ምሁር መሪ፣ ፋኖ ወዘተ እየተባሉ ያሉት በአብዛኛው በሕዝብ ፍርድ ቤት ቀርበው ለወንጀላቸውም ለክህደታቸውም መጠየቅ ያለባቸው መሆኑን አላጣነውም። ጠላታችሁ ወያኔ ተወግዷል ይሉናል። ግን ጠላታችን የወያኔ ሥርዓት በቦታው አለ፣ ሻቢያ አለ። ጠላት ብለው የታገሉን እነ ኦነግና ባለሜንጫዎች እነ ኮሎኔሉ ራሳቸው አሉ። የሽግግር ሂደት እውን ሊሆን አልቻለም። ሕዝባችን አሁንም አሰቃቂ ፍጅት እየተፈጸመበት ነው። የዚህ ወንጀል ተባባሪ ልንሆን መጠበቅ የለበትም። ዛሬም አማራው የራሱን መሬት እነ ወልቃይትን ሊወር ነው እየተባልን ነው። ነገሩ ገና ነው። ነፃነት ሳይሆን ጭቆና እየቀጠለብን ነውና ራሳችንን አታለን ለጨቋኝ መንበርከኩ የእኛ ድርጊትና ልምድ አይደለም። ሕዝባችንም አይቀበለውም። ነውናም ትግላችን ተፋፍሞ መቀጠል አለበት። ድል ለኢትዮጵያ ሕዝብ አገር አድን ትግል ዘረኝነት ይውደም። Hello. የወደቀን አንሳ የሞተን አትርሳ ሰማቱን የማይረሳ የወደቁትን የሚያነሳ ትውልድ የምታፈራ ሀገር ምንኛ የታደለች ነች። ኢትዮጵያ ሀገራችንስ ይህ እድል አለኝ ብላ ትጽናናለች ወይስ እድሉ እንዲኖራት ትመኛለች? ሰማታቱ ተረስተው አርበኞቿ ተዋርደው ታስረው በአደባባይ ተሰቅለው በተተመሮቻቸው ተበታትነው መቅረታቸው ነው ወይስ አይ ይሁሉ አልተፈጸመም ብላ በርግጠኝነት ልትኖር ትችላለች? እንደ ድንበት የራሷን ልጆች ትበላለች ወይስ ልጆቿን ከአጥፊዎች ታድናለች? የሞተላት ጾም አድሮ የገደላት የገዳት ተንቀባሮ ያመናት ያፈቀራት አንገቱን ቀብሮ ሌባ ቀጣፊው ሀብቷን ዘርፎ የሚኮበልልባት ሀገር ነች ወይስ አይደለችም? ለነኝና ለተመሳሳይ ጥያቄዎች ትክክለኛው መልስ ልትሰጥ የምትችል ራሷ ሀገራችን ነች። የሰው ሞኝ አንድ እንጨት ያስራል እንደሚባለው ተረት ሀገሪቱ ግዑዝ ስለሆነች እርሷ ልትጠየቅ አይገባትም ሊባል ይችላል ይሆናል። በሌላ በኩል ደግሞ የልጆቿን ደህንነት ባለመጠበቋ ግን በኃላፊነት ከመጠየቅ አታመልጥም የሚሉ ዜጎቿ ቁጥር ቀላል አይደለም። እንዲያውም ከዚህ አልፈው ተርፈው ሀገራችን በድላናለች ብለው በፍርድ ቤት ለመክሰስ የሚያስቡ እንዳሉ ተደጋግሞ ይሰማል። በዚህ ፋይል ተከፍቶባት ብትከሰስ ጠበቃ የሚቆምላት ማን ይሆናል? ጉዳዩ የህሊና ጥያቄ ጭምር በመሆኑ ሁሉም ዜጎቿ ሊያስቡበት ይገባል። ትላንት የወደቀውን የሚያነሳ ስማታቱንም የማይረሳ ትውልድ የነገን ጀግና ለማፍራት አይቸገርም። የትላንት ጀግኖችን ያከበረ መጪ ጀግኖችን ለማጥቀል ተስፋው ሰፊ ነው። ጀግና የተተካ መሄድ ለሀገር ነጻነት ዋስትና ይሆናል። ይህ ከሆነ ምድሪቱም የአናብስት ሀገር የሚል ስምን ታተርፋለች። በጥራት አትደፈርም። ለማንም የስልጣን ጥመኛም አትገዛም። ያ ከሆነ ደግሞ የህዝብ ዴሞክራሲያዊ ጥያቄ በዘለቄታ መልኩ ሊመለስ የሚችልበት እድል ሰፊ ይሆናል። የዴሞክራሲ ስርዓት ለመመስረት የሚቻለው ግን ሁሉም ዜጎች በአንድነት መንፈስ ሀገራዊ እሴትን አንግበው ቆርጠው ሲነሱ ብቻ ይሆናል። ይህ ቁርጠኝነት ካለ የታሰበውን ዓላማ ለመምታት የሚገጥመውን ተግዳሮት ሁሉ በቀላሉ ተቋቁሞ በህብረት ማስወገድ ይቻላል። የሀገርን ችግር በዘላቂ መልኩ ማስወገድ የሚቻለው ደግሞ ራዕይ ያላቸው ህዝብ ያፈራቸው ሀገር ወዳድ ሰዎች ወደ ፖለቲካው ምህዳር ሲመጡ ይሆናል። የሀገሪቱ ፖለቲካ ምህዳር ትርጉም የሚኖረው ሀገራዊ እሴትን ከዘውግ አመለካከት ጋር ሚዛናዊ በሆነ ዴሞክራሲያዊ ሂደት ማስተናገድ ሲቻል ነው። ሁለቱን አቻችሎና አስታርቆ መጓዝ አስፈላጊ ብቻ ሳይሆን አስተማማኝና ዘላቂ መፍትሄን ለማረጋገጥም ጭምር ነው። ሀገራዊና ዘውጋዊ ፖለቲካን በሚዛን አስገብቶ ማስተናገድና አቻችሎ የመሄዱ አሳቤ ለነገ የሚተላለፍ ጉዳይ አይደለም። ምክንያቱም ኢትዮጵያ ጉራማይሌ ዜጎች የሚኖሩባት ሀገር በመሆኗ ነው። ጉራማይሌነት ደግሞ የአብሮነት ህልውና መገለጫ በመሆኑ አብሮነትና ህልውና ተነጣጥለው ሊታዩና ሊስተናገዱ አይገባም የሚለው አባባል የብዙሃን ዜጎች እምነት በመሆኑ ነው። ብዙሃንነት ለአብሮነት ጥንካሬ እንጂ ድክመትን፣ ውህደትን እንጂ መለያየትን ያስከትላል ተብሎ በብዙዎች ዘንድ አይታመንም። ለዚህ አባባል እንደ ህያው ማስረጃ የሚጠቀሰው የህንድ ስርዓተ መንግስት ፌዴራላዊ አወቃቀርና አስተዳደር እንደሆነ በብዙ የፖለቲካ ሊቃን ይታመናል። የተለያዩ ጎሳዎችን፣ እምነቶችን፣ ቋንቋዎችን፣ ባህሎችንና ታሪኮችን የተላበሱት የህንድ ዜጎች
በአንድ ታላቅ መልካ ምድር ላይ በስምምነት መኖራቸው ነው። ብዙ ቁጥር ያለው ህዝብ የባለ ሰፊ ሀብትና ታላቅ ሀገርን አካቶ መገኘት ቢያንስ ቢያንስ 3 ጥቅሞች ይኖራል። አንደኛ ከውጪ ጥቃትና ጸጥታ ሁከት አቋያ እንዲሁም በቀላሉ ሊደፍረው አይችልም። ሀገራዊ ህልውናውንም ሆነ ሉዓላዊነቱን ሊፈታተነው ሊዳፈረው የሚችል ኃይል እንብዛም ይሆናል። ይልቁንም ለአካባቢው ደህንነትና መረጋጋት የራሱን ድርሻና አስተዋጽኦ ይኖራል። በሌሎች ሳይደፈር እርሱም ሌሎችን ሳይደፍር ግን ደግሞ ተፈርቶ ተከብሮ በሰላም የመኖር ቁመና ይኖራል። ሁለተኛ በመጣኔ ሀብት ደረጃ ቢሆን ሰፊ የተፈጠረው ሀብት ማጥናት የርሻ ሰብል የኢንዱስትሪ አቅርቦት የማፍራት አቅሙ የተነከረ ነው። ከውጪ ለሚገባ ተፈላጊ የቃለ ማስተናገድ የሚችል ሰፊ ገበያ ስለሆነ አካባቢና ቀጠናዊ ማዕከል ይሆናል። ከውጪና ለውጭ ንግዶች መገባበያ ማዕከልነቱ ትልቅ ነው። የባህል የትምህርት የማህበራዊና የመረጃ ልውውጥ የሚከናወንባቸው ተግባራት በቀላሉ አይገመቱም። የኢኮኖሚ ኃይል ሞተር ሆኖ አንቀሳቃሽ ጉልበቱ ጥንካሬው ብርቱ ይሆናል። ሶስተኛ ሰፊ የህዝብ ቁጥርና ግዙፍ የመሬት ስፋት ያለው ሀገር በአለም አቀፍና በአካባቢ ደረጃ የሚጫወተው የፖለቲካና የዲፕሎማሲ ሚና ተጽዕኖ ፈጣሪ ኃይል ያድርገው ይችላል። የሚጫወተው ሚና መስህብ መሆን ከቻለ ተፈላጊነቱ አስደማሚ ይሆናል። በተለይም ደግሞ የተፈጠረው አቀማመጡ ስትራቴጂያዊ ከሆነ በተጠቃሚነቱ የዓለም አቀፍ ማዕከል የመሆን እድሉ ሰፊ ነው። ሰላም ለማስከበር የበኩሉን አዎንታዊ ሚና ሊጫወት ይችላል። በተቃራኒው ደግሞ በራሱ ላይ የሰላም ማጣት ትንኮሳ ከተደረገበት ሰላምን ላለማጣት ለጦርነት ተዘጋጅ የሚለውን አስተምሮ አይዘነጋም። ኢትዮጵያ ሀገራችን 3ቱን መስፈርቶች የምታሟላ መሆኗን አንጠራጠርም። በመሆኑም የዜጎቿን መብትና ነጻነት አክብራ አንድነቷንና ሉዓላዊነቷን ጠብቃ በብልጽግና ጎዳና ለመጓዝ በስተቀር ሌላ አማራጭ ሆነ አቋራጭ የላትም። ዜጎቿም ይህንን መሰረታዊ ሀቅ እምነት መቀበል አለባቸው። ታላቋ ሀገራቸውን በታናናሽ ክልሎች ሸንሽነው እንደ ቅርጫት ጋር ከሚወዳጭቋት ይልቅ በእምነቷ አንከብከቦ በመያዝ የምታበረከትላቸውን የጋራ ሀብት በጋራ ከመጠቀም የተሻለ ሌላ ምርጫ ሊኖራቸው የማይችሉ መሆናቸውን ተረድተው ለዘላቂ መፍትሄ መረባረብ አለባቸው። የ21ኛው ክፍለ ዘመን ክስተት የሚያመለክተው ይህንኑ ነው። ይህች ሀገር ልዕልናዋን ለማስከበር ልማቷንም ለማስቀጠል የዜጎቿን ኑሮ ለማሻሻል የወደፊት ብሩህ ተስፋዋን እውን ለማድረግ በዓለም አቀፍ ደረጃ የሚገባትን ቦታ ለመያዝ የምትችለው በታላቅነቷ ተከብራ ተፈርታ መኖር ስትችል ነው። ለዚህ አብነቱ ደግሞ በዲሞክራሲ ስርዓት የተገነባ ህዝባዊ መንግስት ስትመሰረት ብቻ ይሆናል። ዲሞክራሲያዊ ስርዓት መንግስት በአንድ ቀን ጀምበር እውን ሊሆን አይችልም። መሰረቱ ከተጣለ ግን ያንን ስርዓት መንግስት ማግኘት አመን ነው። ወቅታዊ የሀገራችን ሁኔታ ዲሞክራሲያዊ ስርዓት እንዲመጣ ህዝባዊ እንቅስቃሴ በመፋፋም ላይ መገኘቱን ያመለክታል። እንቅስቃሴው አዎንታዊ ድጋፍ ያልተለየው ቢሆንም የህዝብ ሙሉ ተሳትፎ እንዲያገኝ ማረጋገጫ የሚታይበት አይደለም። ዳሩኑ በመደገፍና በንቁ ተሳታፊነት መካከል ልዩነት መኖሩ መገንዘብ ያስፈልጋል። ይህንን ተገንዝቦ ለህዝባዊ ተሳትፎ ተገቢውን አጽንኦት መስጠት አግባብነት አለው። ያለ ህዝብ ሙሉ ተሳትፎ የታሰበው ስርዓተ ዲሞክራሲ ሊሰፍን ከቶ አይችልም። ይህ ለማለት በቂ ማስረጃዎች አሉ። ሁለት ተመሳሳይ መልካም እድሎች ህዝብን አምልጠው ቀርተዋል። እነርሱም አንደኛው የካቲት 1966 ዓመተ ምህረት አብዮት ሲሆን ሁለተኛው ደግሞ የግንቦት 1983 ዓመተ ምህረት ናቸው። ሁለቱም በህዝባዊ አመጽ የተገኙ መሆናቸው ባይካድም ህዝብ በቂ ዝግጅትና ድርጅት ሳይኖረው ቀርቶ እድሉ በጸረ ህዝብ ኃይሎች ተነጠቀ። ከሞኝ በራፍ ብልጦች ሞፈራቸውን ቆረጡበት። ወፈሩን መቆረጣቸው ብቻ ሳይሆን ህዝብንም ጭምር ቆርጠው ሀገርንም ቆራረጡበት። የታገለለትን ዲሞክራሲ አንድነቱን ሳይሆን የሚጠላውን የሚቃወመውን የቋንቋ የዘር ልዩነት አመጡበት። ጥላቻና ፍጅትን ክፍፍልን መለያየትን አሰፈኑበት። ህዝብ ግን አምጾ በመነሳት የሚፈልገውን የሚጠቅመውን መረጠ። ለአንድነቱም ቆርጦ ተነሳ። በአመፅ የተደገፈ ሰላማዊ ሽግግር ማድረግ እንደሚቻል በተግባር አረጋገጠ። ህዝባችን የተገኘውን ሰላማዊ ሽግግር ለውጥ ሳይደናቀፍ ግቡን እንዲመታ ይፈልጋል። ለዚህም የለውጥ ደጋፊ ብቻ ሳይሆን በሂደቱ ንቁ ተሳታፊ እንዲሆን አጥብቆም ይፈልጋል። ለውጡን እንዳይነጠቅ ተፈነካክሎ እንዳይቀር ለመከላከል የሚያስችለውን ቁመና ማግኘትም ይፈልጋል። ምክንያቱም መብቱ ስለሆነ ነው። መብትን ማስከበር ደግሞ ተፈጥሯዊ ነው። መብት አስከባሪና ጀግና የሌላት ሀገር እንዳትባል ህብረተሰቡ በያለበት የራሱን የነጻነት አርበኛ ማውጣት እንጂ ያለፉትን መስዋዕታዊ ጀግኖችን እየረሳ አዲስ አርበኛ ሊያበቅል አይችልም። ጨለማን ከመርገም ሻማ ያበሩ ጽልመትን መክፈፍ ባያሌው ይጠቅማል። ላለፈው ተስካር ሙሾ መደርደር ለመጻዩ ሰርግ ድግስ አበርክቶ አያመጣም። ይህ ስለተባለ ግን ያለፉትን ሰማዕታት መርሳት ማለት አይደለም። የሰማዕታቱን ገድልና መስዋዕትነት ለፖለቲካ ስልጣን መቆናጠጫ ሆነ ለተለያዩ ዓላማዎች መምቻ ለመጠቀም መሞከር ሀገራዊ ታሪካዊ ወንጀል ነው። ይህንን ክስተት ዛሬ የመደመርን ጥሪ ምላሽ በመስጠት ላይ በሚቀለበለቡ ቡድኖች ሲንጸባረቅ እየታዘብን እንገኛለን። ለአላፊ ጠፊ ብቻ ሳይሆን ከታሪክ ዝቅተኛ ወለል በታች የሚከትና በተተኪው ትውልድ ዘንድ እንደ አሳፋሪ ምሳሌ ተቆጥሮ ሲጠቀስ የሚኖር ነው። የወደቀን አንሳ የሞተን አትርሳ ሲባል የራስንም አኩሪ ታሪክና አስደማሚ ገድል ጭምር አክብረህ እያስከበርክ ቆይ ማለትም ጭምር ነው።
ሊበለው አትነካቱ ሊበለው አትጋቡ ሊበለው ይከብዳልና ሊበለው ጠያቂ ጣለው ሊበለው ከካ ተቆረ ሊበለው ብለው ይደቡ ሊበለው ያመረረ ሊበለው አይማለዱ ሊበለው ሰው ይበድዱ ሊበለው ከፊት ላይተው ሊበለው ከእጁ ቢወድቁ ሊበለው ተራዋን ጣለው ሊበለው ሰው ቢበድሉ ከፊት ላይተው ሊበለው ከእጁ ሲወድቁ ተራዋን ጣለው ሽበለው መሃን መስላቸው ሽበለው ልጅ የሌላት ሽበለው የነደም መላሽ ሽበለው የክንዴ እናት ሽበለው ሲደርሱላት ሽበለው ሲያዩላት ሽበለው ስሟን የነቁ ሽበለው የተዳፈሯት ሽበለው ልጇ ቢመጣ ሽበለው መቤት አሏት ሽበለው ስሟን የነቁ የተዳፈሯት ሽበለው ልጇ ቢመጣ መቤት አሏት ወንድሙ ሲገሉ ወንድሙ ካልከባው ወንድሙ ሲገሉ ወንድሙ ካልከባው ቃሉን ለተደጁ ደሙ እንዲከረባ
የድሮዎቹ የፖለቲካ ደላሎችና የአሁኑ አክቲቪስቶች ስራቸው አንድ አይነት ነው። የሚያፈሩት ንቁ የፖለቲካ ተሳታፊዎችን ሳይሆን ነሆለል ዜጎችን፣ ፖለቲካ ጠየዎችን፣ በስሜት ጋላቢዎችን፣ እውቀትን በአንድ ቀን ጨራሽ ቱኪዎችን፣ የወሬ ሱሰኞችን ነው። درو درو وطات فيلم بيت قبطو اندايو اكتر لهم بلوسي وطات ترمايت يتلمد نبر يهون جزيو دقمو بيوتيوب شانل راسن ماقرب دن قرنان ماسلقات اكتيفيستنن بايوتشن يقدام مكو غنزب اندي سبسبو ماسدرق لراس قطايه ماسمسل بقات راسن مازدقاجتنا لمد مكسب كزيام بدفرد የሚሊተሪ ስትራቴጂስት ሆኖ መታየት የፖለቲካ ተንታኝ ሆኖ መገኘት አክቲቪስት አቀባባይና ተቀባባይ ነጋዴ እንዲሆን ማድረግ የሰብአዊ መብት አስከባሪ ለመምሰል ሰዎች የሚደበደቡበትን ምክንያት ሳይሆን በአንድ ማህረብ የሃያ ተመካቾችን ደም ሲጠርጉ ፎቶ መነሳት የሚፈልጉትን በንግግር ሩህሩህ በገንዘብ ቸር መባል የሚመርጡትን ማፍራት የነው የአክቲቪስቶች ድርሻ። አክቲቪስት ማለት የስለላሊቅ የፖለቲካ ተንታኝ የሚሊተሪ ስትራቴጂስት የታሪክና የፍልስፍና የሳይንስና የህብረተሰብ ጥናት ተመራማሪ አድርጎ ራስን መሾም ማለት ነው። አክቲቪስት ማለት በአመት አንድ ጊዜ በጎትቶ ሄዶ የተረሱትን በማስታወስ ምስጋና ለማትረፍ የሚጥር የሃይማኖትም ያለማዊ ሰብእና ያለው ያገር ልብሱን ጀቃርጎ አመት ባለ አክባሪ መስሎ መታየት የሚወድ ያገር መምከር ሳይሆን የግለሰቦችን ድግስ መዘከር የሚፈልግ በተፈለገበት ሳይሆን ባልተፈለገበት ዘው የሚል ጀውጃዋ ፍጥረት ነው። ዶችን ጎበኘው ብሎ ለስጋው ምስጋናን ለነፍሱ ጽድቅ ለማግኘት የሚጥር አስመሳይ ነው። አምባገነን መሪዎች ወደታችም ወደላይም እንዳይአድርገው የቀረጹት ነሆለል ማለት ነው። አክቲቪስት ቆዳው ብልጣብልጥ ድቡ ጅላጅል ባፉ አዋቂ በገብሩ ሰራቂ የሆነ ፍጥረት ነው። ከትርክቱ ድርጊቱን የሚመርጠው አስተዋዩ የኢትዮጵያ ህዝብ ዝም በማለቱ ጆሮ ድንቁር አይነ ስውር ተደርጎ ሊፈረጅ ይችላል። ሐቁ ግን እሱ አይደለም። አቁ የአክቲቪስቱን ግልብ አመለካከት ተከታዩ አጢኖ ቢረዳው ያለመቻሉ ነው። በዚያነቱ አስተሳሰብ ህዝብ የሚጠለፈበትን ዘዴ የሚያመቻቹ ታምባገነኖች ቀልብን በመሳብ በአገራችን ተደጋጋሚ ወንጀል ፈጽመዋል። በመንግስቱ ኃይለማርያም የደርግ ዘመን በኦጋዴን ድንበር ላይ ለብዙ አመታት የቆየው ጦር ወደ ጎንደርና ኤርትራ እንዲዛወር ተደርጎ በሩ ለሶማሊያ ክፍት ከሆነ በኋላ በደረሰው ጉዳት ህዝብ እንዲጎዳ አስደረገዋል። የመለስ ዜናዊ ወያኔም በተመሳሳይ መልኩ ኢትዮጵያ ድንበር አስፈልጋትም ኤርትራ ነጻነት እንድታገኝ ፈቃዳቹ ይሁን ብሎ ለተባበሩት መንግስታት ሲጽፍ ጥያቄው የቀኝ ግዛት ጥያቄ እንደሆነ አስመስሎ ባርነት ወይስ ነጻነት የሚል ምርጫ ለህዝቡ እንዲቀርብ በማስደረግ ሁለቱን ወንድማማች ህዝቦች ለማለያየት ተመሳጥረው የሰሩት ሁለቱ ድርጅቶች ማለትም ወያኔና ሻቢያ መሆናቸው የታወቀ ነው። የተቆስቋሽ ሆነው ከመቶ ሺህ ህዝብ በላይ ያለቀበትን ጦርነት ያካሄዱትም እነሱ ናቸው። ውጤቱ ወንድማማቾች እንዲተላለቁ ማድረግ ብቻ ሆኖ አልፏል። የቁስላችን ሳይሽር አሁን ደግሞ ሌላ ጦርነት እያዘጋጁልን ነው። ከግብጽም ሆነ ከአሜሪካ ጋር ቅቤ ጠባሽ ሆኖ እሽኮለሌ ሲል የሰነበተው አብይ አህመድ አሁን ደግሞ የጦርነት አደጋ አንዣቧል እያልን ነው። አደጋው እንዲከሰት ማን መንገድ ከፈተና? ማን ነው ህዝቡን ከትውልድ ስፍራው እያፈናቀለ ቤት አልባ አድርጎ አገሩን እንዲጠላ ያስደረገው? ያባ ዛሬም እንደበፊቱ የሁለቱንም አገር ህዝቦች ወደ ጦርነት እንዳትገቡ፣ ይሄ የሁለት ህዝቦች ጦርነት ሳይሆን የስልጣን ስግብግብ የሁለቱ አገራት ዲክታተሮች የሚፈጥሩት ጦርነት መሆኑን ተገንዘቡ ብሎ ቢሰብክ ለጠላት አገዘ ተብሎ ሊወገዝ ይሆን? የዓለም ህዝብ በኮሮና ቫይረስ እያለቀ ያለው በጦርነት እየተገደለ ያለው በአመራር እጦት ምክንያት መሆኑ ሊካድ አይችልም። አጭበርባሪዎች ጭምብል አጥልቀው ነው አገራችንን ያጠፏት። የአገር ጥቃቱ አሁንም አልተቋረጠ። ከራሳችን ውጭ በማን ማሳበብ ይቻላል? የአመራር ብቃታቸው እየተጋለጠና የውስጥ ህብረትን አንድነትን እየሸረሸሩ እየታየ ስትቆሻብሉ የነበራችሁ ሁሉ መልሳችሁ ምን ሊሆን ነው አሁን? ዛሬም የአክቲቪስት ተግባር ማከናወን፣ አሁንም ማሽቃበጥ፣ የጦርነት ከበሮ መደለቅ። አረ ከህሊናችሁ ምከሩና አገራችሁን አትርፉ። የማስተዳደር ብቃት የሌለውን የአገርና የወገን ፍቅሩን ፋታ ያገኘ መስሎት በማጥቃት የገለጸው አብይ አህመድ አመኔታ ሊቸረው የሚችል ግለሰብ አይደለም። የኢትዮጵያ ህዝብ የጎበዝ አለቃ መርጦ መታገሉን ያውቅበታል። አገሩን ግን በማንም አያስደፍራትም። ድል ለኢትዮጵያ ህዝብ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን። አርባራት ቁጥር 3 የካቲት መጋቢት 2011 ዓመተ ምህረት ስር ነቀል ለውጥ በሽግግር ሂደት። የካቲት የድላችን አርማ ነው። የካቲት ለሀገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲትን ስንዘክር የሀገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በቀድሞ ቤተ መንግስት በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ የሀገርና የወገንን ክብር ላለማስደፈር በግራዚያኒ ላይ ቦምብ በመወርወር ክቡር መስዋዕት የሆኑት አብርሃ ደቦጭ፣ ሞገስ አስከዶምንና ሌሎች እልፍ አላፍ ጀግኖቻችን የሚታወሱበት ታሪካዊ ወር ነው። ፋሽስቶች በአዲስ አበባ ነዋሪ በነበሩ ኢትዮጵያውያን ላይ ከፍተኛ ጭፍጨፋ ያካሄዱበት፣ በብዙ ሺህ የሚቆጠሩ ኢትዮጵያውያን ንጹህ ደም እንደ ጎርፍ በከተማው አደባባይ የፈሰሰበት የሐዘን ወር ነው። በአንጻሩ የካቲት 66 አብዮት ክስተትንም በዚህ ወር አብረን እናስታውሳለን። የካቲት አብዮት ከፈነዳ ድፍን 45 ዓመታትን ያስቆጠረ ሲሆን የጀግኖች ወገኖቻችንን አርበኝነት ፈለግ በመከተል መሬት ላራሹ ይሁን፣ ዳቦ ለተራበው ይሰጥ፣ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡትና ውድ ሕይወታቸውን ጭምር መጽዋት በማድረግ የተዋደቁትን የዚያን ትውልድ ምሁራንና ታጋዮች ባንክሮ እናስታውሳለን። እነዚህ ብርቅዬ የኢትዮጵያ ልጆች ብዙሃኑ ሕዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ በወቅቱ በአገሪቱ ላይ በገሃድ ይታይ የነበረውን የብሔረሰብ ጭቆናና የእኩልነት መጥፋት ደግሞ በዝምታ ሳያልፉ በእኩልነት ላይ ለተመሰረተ አንድነት ተጋድለዋል። የሕዝብ አንድነት በዴሞክራሲና በሕዝብ መብት መረጋገጥ ላይ ተመስርቶ ለሀገር አንድነትና ብልጽግና መገንቢያ ይሁን በማለት ተሟግተዋል። የካቲት 1966ቱ የለውጥ እንቅስቃሴ ጥሪ ድብብቆሽ ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆናለና እናስወግድ፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከድህነትና ኋላቀርነት ተላቃ እንደ ሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትራመድ በሚል ቆራጥ መንፈስ የተደረገ እንጂ የአፋርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ሐቁ የዚያን ትውልድ ራዕይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር፣ ዛሬም ነው። የካቲቱን ከስቀሴ ላባደሮች ተማሪዎች አብዮታዊ ምሁራን መምህራን የመንግስትና የቢሮ ሰራተኞች ወታደሮችና ባለሌላ ማህረጎች ቀሳውስትና ዲያቆናት የእስልምና ሃይማኖት ተከታዮች አሽዋደሮች የተሳተፉበት ለአንድነት ለኩልነትና ለፍትህ የተደረገ ህዝባዊ እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ አልቂት እያደረሰና በአጼው መንግስት ተደብቆ የነበረውን ድርቅና ረሃብ ይፋ በማውጣትና የባለስልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና ጠንክሮ መጠየቅና መመርመር የጀመረ የሀገሩን የሩቅና የቅርብ ሁኔታዎች በመገምገም በሀገራችን ይታይ የነበረውን ኋላ ቀር ስርዓትና በዓለም ደረጃም የቀኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ ያነገበ ለውጥ ፈላጊ ትውልድ ነበር። ዛሬ በታሪክ በራጆችና ከሃዲዎች የሚሽጎደጎደው የሐሰት ክምር ይህን ሐቅ ሊሸፍን ከቶም የሚችል አይደለም። የካቲት ወር በሀገራችን ውስጥ ትምህርትን ሕክምናን ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት ለማስከበር የብሔር ጭቆናን ለማስወገድ በእኩልነት ላይ የተመሰረተ የሀገር አንድነትን ለማስረጽ ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና የቴክኖሎጂ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ አገሩንና ህዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ያ ትውልድን የምንዘክርበት ታሪካዊ ወር ነው። ያ ጀግና ትውልድ ስለ ለውጥ ማውሳት ብቻ ሳይሆን ለውጡን እውን ለማድረግ ህይወቱን ገብሯል ታግሏል። የትግል ታሪካው ያልገባቸው ወጣለቀ ብለው ቢያላዝኑም የሙሶሎኒን ጦር ሲጋጠር ከሚሊዮን ያላነሰ ህዝባችን ህይወት አልባ መሆኑን መገንዘብ የተሳናቸው ፍጥሮች ናቸው። መስዋዕትነትን የማይጠይቅ ትግል ሊኖር እንደማይችል የቅርቡ ጸረ ወያኔ ትግላችን ራሱ በሚገባ ያስረገጠ ሲሆን አሁንም ለሀገር አንድነት ለመስዋዕት ዝግጁ ሆኖ መገኘት ያገር ወዳዱ ሁሉ ግዳጅ ነው። የካቲት ያስተማረንም ይህ ነው። የካቲትን ለማስታወስ ይህን ካልን ዘንዳ አገራችን እየተዘጓዘችበት ያለውን አሳሳቢና አስፈሪ ሁኔታ መመርመርና በመፍትሄው ላይ መምከር አግባብነት ይኖረዋል። በአሁኑ ወቅት በአገራችን እየታየ ያለው ምስቅልቅል ስርዓት አልበኝነት ግርግርና መፈናቀል የዘረፋና ግድያ መበራከት የህዝቡ ደህንነት መናጋትና የሰላም መጥፋት ከየት የመጣ ነው ብሎ ለጠየቀ መልሱ እንብዛም አዳጋች ሊሆን አይችልም። አገራችን ኢትዮጵያን ለ27 ዓመታት በላይ ሲዘርፍና ህዝቧንም ጨቆኖ ሲገዛ የነበረ ዘረኛና በዝባዥ የሆነው የወያኔ ወንጀለኛ ቡድን በስልጣን ለመቆየት ህዝብን በዘርና በቋንቋ ሲከፋፍልና ሲያጣላ የቆየ በመሆኑ ነው። ችግሩና መስክልክሉ አድማሱን አስፍቶ ሊቀጥል የቻለውም ከተለያዩ ብሔርና ብሔረሰቦች የተመለመሉ ቅጥረኞች ከዚህ ቡድን ጋር በጥቅም ተሳስረው እጅና ጓንቱ ነው አብረው እየሰሩ ስለነበረም ጭምር ነው። ስለሆነም ለዚህ ሁሉ ችግር አሁንም ተጠያቂው ይኸው ከፋፋይ ቡድንና በውጭና በውስጥ ያሉ ተባባሪዎቹ ለመሆናቸው ዋቢ መጥራት አስፈላጊ አይሆንም። የችግሩ ሁሉ ፈጣሪና መነሻ የሆነው የወያኔ ቡድን በጥገና ለውጥ ተቀባብቶ መልሶ የመፍትሄው አባወራ አካል ሆኖ መቅረቡ በራሱ የሚያመጣው መዘዝ ብዙ ነው። ከላይ የነበሩትን ለጊዜው ዞር አድርጎና ከበታች ያለውን መዋቅር እንደነበረ ትቶ ለውጥ መሻት ከራብ እንቁላል እርግብን መጠበቅ ያህል ይሆናል። ለስርዓቱ በደሎች ዋና ዋናዎቹ ተጠያቂዎች በአመራር ደረጃ ተቀምጠው በፈላጭ ቆራጭነት የወያኔን ተልእኮ ሲያስፈጽሙ የነበሩ መሪዎች የበላዮቻቸውን መመሪያ በማስፈጸምና በቀጥታም ሆነ በተዘዋዋሪ በህዝብ ላይ በጭካኔ ግፍ ሲሰሩ የነበሩ አሁንም በየቦታው ባሉት መዋቅሮች ውስጥ ተሰግስገው ይገኛሉ። ዛሬም በየአቅጣጫው የሚታየውና እየሆነ ያለው ሁሉ በቅርበት ቢመረመርና ቢገመገም ባንድ በኩል በወያኔ መዋቅር ውስጥ የተሰገሰጉ ቡድኖች የነበረውን መዋቅር በመጠቀም ቀድሞ ወደ ነበሩበት የስልጣን ቦታ ለመመለስ እየጣሩ መሆናቸው በግልጽ የሚታይ ነው። ሌሎች ደግሞ ይህን ክፍተት በመጠቀም ጽንፈኛ አስተሳሰባቸውን በህዝብ ላይ ለመጫን የጥላቻና ሽብር አጀንዳቸውን ከነዚሁ ጸረ ህዝብ ኃይሎች ጋር በማጣመር ሆነ በተናጠል የህዝብ ወገን መስለው መርዛቸውን እየረጩ ይገኛሉ። የለውጥብየው እንቅስቃሴ እንግዲህ እነዚህን ሁሉ አቅፎ ጥገናዊ ለውጥ ለማምጣት ሲውተረተር ይታያል። ባውል ወቅት ሽግግር ያደረግን ነው የሚለው ክፍል በህዝብ ያልተመረጠ አካል መሆኑን መገንዘብ ያስፈልጋል። ባለፈው አገራዊ ምርጫ ከፍተኛ የማጭበርበር ተግባር ፈጽሞ 100% አሸንፍ ያለው በማለት የስልጣን የተሰየመ አካል መሆኑ መታወቅ አለበት። ከዚህ በተጨማሪ ባውል ወቅት በስልጣን ያሉት ወያኔዎችና የዛሬ ለውጥ አምጪ በሉን ባዮች ስልጣን ላይ ያስቀመጣቸው የኢትዮጵያ ህዝብ ሳይሆን አሜሪካና አረቦች ለመሆናቸው ደግሞ በቂ መረጃ ሲቀርብ ቆይቷል። ይህ በመሆኑም የተከሰተው ሁኔታ በሀገሪቱና በህዝብ ላይ ታይቶ የማይታወቅ ከፍተኛ ችግር እየፈጠረ ይገኛል። ያለፉት 10 ወራት እንቅስቃሴ እንዳሳየው የችግሩ ፈጣሪና ምክንያት የሆነው ኃይል የመፍትሄው አካል ነኝ በሚል አማጭና አዋላጅ ጨርሶ ሊሆን እንደማይችል በበቂ ያስመሰከረበት ሁኔታ ጎልቶ ታይቷል። ይህ አሳሳቢ ሁኔታ ጊዜ አግኝቶ ከቀጠለ ከፍተኛ አገራዊና ማህበራዊ ቀውስ ሊከተል እንደሚችል መገመት አያስቸግርም። ለዚህም ኢሃፓ ደግሞ ለማሳወቅ እንደሞከረው የኢትዮጵያ ህዝብና ሀቀኛ ዜጎች መሰረታዊና ስርነቀል ለውጥ ሊያስገኝ የሚችለውን የሽግግር ሂደት በእጃቸው ሊያስገቡት ይገባል ይላል። ሰላማዊና አስተማማኝ የሽግግር ሂደት እንዴት ተግባራዊ ሊሆን ይችላል የሚለው ወሳኝ ጥያቄ መልስ ማግኘት አለበት። ከዚህ ቀደም የኢሃፓ ልሳን ዴሞክራሲያ ስለ የሽግግር ምንነት እንዲህ ብሎም ነበር። እንጠቅሳለን። ዴሞክራሲያዊ ሽግግር መጪው ትውልድ እስከዝንተ ዓለሙ በማንኛውም ጊዜ ከሚነሳም ባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የአገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ዴሞክራሲያ ቅጽ 43 ቁጥር 4 2010 ዓ.ም ተመረጠ። ይሁን እንጂ አሁን በስልጣን ላይ ባለው ቡድን ይሁንታ ወይም በጎ አመለካከት አለን ብለው ራሳቸውን በሚከቡና ከዛው ስርዓት በወጡ ግለሰቦች መልካም ምኞት ሁነኛና አስተማማኝ ሽግግር ሊኖር እንደማይችል ከወዲሁ ልናረጋግጥላቸው እንወዳለን። ሽግግር በቀድሞ ስርዓት መዋቅር እና በባለሟሎቹ ሊተገበር የሚችል ክስተት አይደለም። ዴሞክራሲያዊ ስርዓትን መሰረት ለመጣል የሚካሄድ ዴሞክራሲያዊ ሂደት እንጂ ይህም ሂደት ህዝብን ከመንደርና ከቀበሌ ጀምሮ እስከ ከፍተኛው የአስተዳደር መዋቅር ድረስ ሙሉ በሙሉ የሚያሳትፍ ሲሆን አካሄዱም ህዝባዊ እንቅስቃሴ ውጤት መሆን አለበት። የሀገር ሰላምና ደህንነት ተጠብቆ መካሄድ ያለበት ሀቀኛ ዴሞክራሲያዊ ሂደት ነው። ይህ የሽግግር ሂደት በአስተማማኝ መሰረት ላይ እንዲቆም ስለ አስፈላጊነቱና ስለ ሂደቱ ምንነት እንዲሁም እንዴት ተግባራዊ ሊሆን እንደሚችል ውይይቱ በሰፊው መጀመር ይገባዋል። በዚህ የውይይት ሂደት ህዝብ በሚመቻቸው መድረክ ሁሉም የፖለቲካ ድርጅቶችና የማህበረሰቡ ክፍሎች በየደረጃው መሳተፍ አለባቸው። በየክፍለ አስተዳደሩ ያሉትና የነበሩት የሥርዓቱ መዋቅሮች ህዝቡ በሚወክላቸውና በሚያምናቸው ተመራጮቹ መተካት አለባቸው። እነዚህ ጊዜያዊ የአስተዳደርና የሰላም አስጠባቂ ተግባራት በህዝቡ ቁጥጥር ስር መዋል አለባቸው። ህዝብንና አካባቢውን የማረጋጋት እንዲሁም የእርቅና የመግባባት ሂደቱን ሊያውቁ የሚችሉትን ሁሉ ጠንቅቆ መለየትና
بهج عقباب تقن دي زو مادرك شكر لي فترو يميشلو بطنوني تاوش هلو بطنكاكي مزقات الناماس وقد اسفلاقي يهون عال كهزب عين الناجورو يميو سوور سلالي الله اسكاون درس ازبن الناجرن سياوكو ينبرو تننا زاري دقمو كود كايرو يلي اللالوت عراماج هنو شر قد يميلو تنهلو لكمار قوموت عطنا اسكاون لادر رسوت كداف كلو بتقبيو منقر تطياكين ديهونو مادرق يشكر قرويدت عند واننيا تقبار ديهون يقبال يقول داي بكفتتنيا تنكاكين دي كايرنا كجملة فرد يصدان ديهون حقنيا يفرددتن يتكترن ديهون كفتتنيا ترات مادرقو تقبينو يكا بابيو كمي قنيو كهزب عبراكي وطو عمانيتاون يترفو يتطتا أسكباري هايروتشن بوليسوتشن نا فيدرالوشتشن مجمر ماكاتة النامتكم هزب لنمان عمانيتان دالو تنككو يوكال لنا بتمساسايم بفتح سراتوم دانيوتشن نا كابي دانيوتشن لجيتو بهزب عمانيتا يميتار باتشون عدراشتو يفتح سراتون هزب ويزت الناكت بمستات مدلسو ماكواقام አስፈላጊ ይሆናል በያፋምነት ኢትዮጵያ ህዝብ ረጅም ዘመናትን ባስቆጠረው አብሮ የመኖር ታሪኩ በርካታ ማህበራዊና የግንኙነት ችግሮችን የሚፈታበት ባህልና ዘዴዎችን ያዳበረ ህዝብ ነው። የተለያዩ የእምነት ተከታዮች ነገዶችና ብሔረሰቦች ኩታገጠም አካባቢዎችና ነዋሪዎቻቸው ተከባብረውና በሰላም ግጭቶችንና ውዝግቦቻቸውን የሚፈቱባቸው መንገዶችና ስርዓቶችን ያበጁ እና በጋራ ያዳበሩ ለመሆናቸው ምሳሌ ወይም መረጃ ማቅረብ አስፈላጊ አይሆንም። ለሽዎች አመታት አብሮ የመኖር በጋራ የውጭ ወራሪዎችን ባንድነት የመመከት ምስጢራቸው ይኸው እሴታቸው ነው። እስላም ክርስቲያን የተለያየ ቋንቋ ተናጋሪዎች ያለምንም ችግር ተጋብተውና ተዋልደው የሚኖሩባት ሀገር ኢትዮጵያ ብቻ ናት ቢባል ከእውነት የራቀ አይሆንም። በትክክል መጠቀም ከተቻለ ይህ አገራዊ እሴትና ጠንካራ ባህል የሽግግር ሂደቱን የተሳካል ያደርገው የሚችል መሰረት ነው ብሎ ይሃፋ ያምናል። በዚሁ ዝንታለም ባስቆጠረው ታሪካዊ ሂደት ይቺን ኡባ ሀገር ሊነጥቁን የቋመጡ በተለያየ ጊዜ የመጡብን ጠራቶችና ወራሪዎች ህዝቧን እንደ ድርና ማጊያዘውን አንድነት መበጣጠስ ዋና አላማቸው አድርገው መከራዋል። መቼውንም አልተሳካላቸው። አሁን በእኛ ዘመን ደግሞ የገጠመን የተለየ ባይሆንም እንደ ዘመኑ ስልታቸውን አዘምነውና ቀያይረው እሾህን በሾህ እንዲሉ በገዛ ዜጎቻችን ባረጀ ባፈጀ መንገድ ሊፈታተኑን አዳዲስ ባንዳዎችን ካሰማሩብን ከሶስት አስርት አመታት በላይ አስቆጥረዋል። የሃይማኖትና የጎሳ ወይም የብሔረሰብ የርስ በርስ ግጭትን በመጫርና ጥቃቅን ልዩነቶችን አጉልቶ አንድ የሚያደርጉንን እሴቶቻችንን በመካድና በማንቋሰስ እኛነታችንን ከእጃችን ፈልቀው ሊቀሙን ሲውተረተሩ ይታያሉ። በዚህ የሽግግር ወቅት የተሻለ ህዝብን ያሳተፈ ሽግግር እንዳይኖር ከሚገረግሩን ኃይሎች ጋር ባንድ ላይ ናቸው። ህዝብ ደስ እንዲለውና በሰላም እንዲኖር አይወዱም። ከግልና ከቡድን ፍላጎታቸው ውጪ የታወሩ ናቸው። የወያኔው ስርዓት ወላጆች ናቸውና የጸረ ህዝብ ቡድን ከስር መሰረቱ ተነቅሎ እንዲወገድ አይሹም። ሰላማዊና ዴሞክራሲያዊ ሽግግር እውን እንዳይሆን እንቅፋት ናቸው። የቅርብ ጎረቤቶቻችንና የሩቅ ባዳንም ምንም አይነት እንቅስቃሴያችንን ከራሳቸው አገራዊ ጥቅም አንጻር ብቻ የሚከታተሉ በመሆናቸው ይህን የሽግግር ሂደት ለነሱም በሚበጅ መልኩ ለመቃኘት የማይሞክሩ ታይኖርም። ዛሬ ትርጉም የሌለው የርስ በርስ ፍጅት በያጣጫው ለማፋፋም እየተሯሯጡ ያሉ ቡድኖችና ግለሰቦች ሁሉ በወያኔ ብቻ ሳይሆን በነግብጽና በሌሎችም ጸረ ኢትዮጵያ ኃይሎች ረጅም እጆች የሚዘወሩና የተሰማሩም ሊሆኑ እንደሚችሉ መጠርጠር ሲያንስ ነው። በቅርብም ጎረቤት ሱዳን እንደዛሬ በራሷ የውስጥ ችግር ተወጥራም ቢሆን በመራቡ ያገራችን ድንበር ያዱንን ለመሬቶች ይዛ ለመቆየትና በጉልበት የራሷ ለማድረግ እየጣረች ትገኛለች። ስለሆነም በኢትዮጵያ ለዴሞክራሲና ለአንድነት የሚደረገውን ትግል እንደወትሯ ከወያኔው ስርዓት ጎን በመቆም አጋሯን ለማዳንና ፍላጎቷን ለመጠበቅ ትዋደቃለች። በቀይ ባህር አካባቢ የነ ኢሚሬትስና ሳውዲዎቹ ዱለታ የኛን ስጋት የሚጨምር እንጂ ሌላ ሊሆን አይችልም። ከዚህ ሁሉ ችግር አገራችንን መንጥቆ ለማውጣት ዋንኛው መንገድ ብለን የምናምነው የለውጡን ሂደት ባለቤቱ ህዝቡና አቀኛ ልጆቹ በጃቸው ሲያስገቡና ሰላማዊና ዴሞክራሲያዊ ሽግግር ሂደቱን ሲቆጣጣሩ ብቻ ነው። ያፓያሰ ሲንቀሳቀስ በነበረባቸው ጎንደርና ጎጃም ክፍሎች ህዝቡ በየቀበሌው የራሱን አስተዳደር መስርቶ የፍርድ ሸንጎዎችንም ሰይሞ ያካባቢ ጥበቃውንም አቋቁሞ በሰላም መኖር የቻለበት ተሞክሮ አሁንም ለዚህ የሽግግር ሂደት ሊታይ የሚገባው ይመስለናል። ከዚህም ደረጃ በደረጃ ሊያድግና ለጊዜያዊ የሽግግር ሂደቱ መሰረት ሊሆን እንደሚችል እናምናለን። ለዚህም በህዝባችን ሙሉ እምነት አለን። ስለሆነም ሁሉም አገር ወዳድና ዴሞክራሲያዊ ኃይላት ድርጅቶችና ግለሰቦችም ለሀገሪቱና ህዝቧ አንድነትና ሉዓላዊነት ራዕይ ያላቸው ሁሉ በዚህ አስቸጋሪ ጊዜ ጥቃቅን ልዩነቶችን ወደ ጎን አድርገው ኢትዮጵያን ለማዳንና ለመታደግ ሰልፋቸውን ያሳምሩ ዘንድ ያባ አሁንም ደጋግሞ ጥሪውን ያቀርባል።
ከሞለ ፋሽልቶ ያጎነ በስነ ዛሬ ለቆጠኞ እንበረከከ የለፋን ቷራ እንደው ከዛነ በዘበን አትመረክ
ግንባር ከናታየው ሉዓላዊነት በክብር ያስከው ያገር ክብር መላሽ ይሐፋውነት ነው የህዝብ ተስፋ ነው
ግንባር ከናታየው
ቅንነት የሞላው ሁሉንም ያቀፈ አላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትና ፍቅር ኢትዮጵያዊነት ነው እናቸንፋለን
ግንባር ከናታየው